አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍ ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 10 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አብረን እንነሳ ከዘለዳው። ችግራችንም አንድ ህልማችንም ያው ነው። አንዱን ከሌላኛው የማንለያየው ማጭበርበር ማታለል የማያስፈልገው እውነተኛው ትግል ህይወት ጠያቂ ነው። የትም ሸሽቷል ወጣ ያለው ባገሩ ነው። የተቆራኘ ነው እጣችን እርስ በርስ። አንዱ ኋላ ቢቀር ሌላው ተንደርድሮ የትም አይችል ሊደርስ። አንደኛው ባጠፋው ሌላው ይወቀሳል። ሌላኛው ባለማው ሁሉም ይወጀሳል። አንድ ነው እጣችን ወይ መልማት ወይ መጥፋት። በሌለ ነገር ላይ አያሻም መጓተት። እንቁም ተባብረን ለሐቀኛ ትግል። እኔ ለኔ ሳይሆን እኛ ለኛ እንበል። የለየላቸውን የሀገር ጠላቶች እያቸው ለይተህ ተከፋፍሎ ኑሮ ይሰልችህ ይምረርህ። ነጻነት ግን ጠብቅ ለሀገር ተሰውተህ። ተማመን በህዝብህ ተማመን በራስህ። ኑሮውን የሚያከብር እምነቱን ያጸና ህይወትን ለማደስ አይፈጥርም ችግርን አይለግምም በራስ። ከራስ የራስ ሌባ ከሆነ ሰራቂ ያስመስልም እንኳ ሲሆን ይሳነዋል ለሌላው አሳቢ አዛኝ ተጨናቂ። የምድር አፈር ጭቃ በሰውነቱ ላይ ለቅልቆ ለቅልቆ የማይመስል ነገር የሌላውን ጉድፍ ልጥረቅ ሲል ተጨንቆ። ትግልን ሳይደፍር እንዴት ሰው ለራሱ በራሱ ይዋሻል። ባፉ ወርዶ ጠምዶ በጠላው ይሸሻል። ካልታመመ መቀር ጤናው ካልተነካ ውሽንፍር ላይ ቆሞ ማንም ሰው አይረካ። ትውሉ ሰው እያሻል አገር የሚሰራ ለምን ዞር በል አትበል እንዋል ባተካራ። ለማይቀረው ነገር ህዝብ አውቆ ሲነሳ እውነቱን ተረድቶ ለሚያስተካክለው አቧራውን ጠርጎ ቅጠሉን ጎትቶ ገትሮ ድንጋዩን ነቅሎ ትክሉን ጉቶ ምን ያቀዣብራል የባጡን የቆቱን። ጊዜው ደርሶ ሊታይ ሁሉም ሊያውቀው ልኩን። የተቆራኘ ነው እጣችን እርስ በርስ። ጊዜ ባመጣብን ማንም ማንን አይከስ። ይልቅ ህዝባችንን እናብቃው ለክብሩ። እንደ ሰው ሰው ሆኖ ይኖር በሀገሩ።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 10 ፍራጆት በመቶዎች የሚቆጠሩ የፊታራሪ ተሻገር ሰዎች አዲስ በተከፈተላቸው በታንኮች መሃል ባለ ክፍተት እየሾለኩ ወደ ሜዳው መገስገስ ጀመሩ። የመጀመሪያውን የጣሊያን ወታደሮች ከቀበሮ ጉድጓድ ደርምሰው ወደሚቀጥለው ጥቃቱን ቀጠሉ። እዚህ ቦታ ሲደርሱ ግን ለመጀመሪያ ጊዜ ከጅ ቦምብ ጋር ትውውቅ ጀመሩ። አይናቸው ላይ አንድ ነገር ቀይ ብልጭታ ሲበራዩ ጆሮም የሚያደነቁር ነበር። ጥቂት ጓዶቻቸው ወደ ላይ ወደ ሰማይ ተወርውረው ሆዳቸው ተበትኖ ወደ መሬት ይዘረገፉ ነበር። አይ ይህ የሰይጣን ሥራ መሆን አለበት። በሰው እጅ የተሰራ ነገር ሊሆን አይችልም። ታዲያ ማን ነው ይህን የሚቋቋመው? የጥላት ጥይትና መድፍ ከኋላቸው እየተከተላቸው በፍርሃት ወደ ኋላ አፈገፈጉ። ቁጥራቸው በግማሽ ተቀንሶ ተመልሰው የመጀመሪያ ቦታቸው ወደ ነበረው ጫካ ገቡ። ውጊያው አሁን በመላው ግንባር በኩል መካሄድ ጀምሯል። ወደ 10,000 ከሚሆኑት ጠመንጃዎች የሚመጣው የተኩስ ድምፅ በተመሳሳይ ፍጥነት የማያቋርጥ ጉርምርምታን ያሰማ ነበር። ጩኸትና የጥይት እርሳሶች ፉጨት ከጠላት በሚተኮሱ ከባድ መሳሪያ ፍንዳታዎች ድምፅ አየሩን ሞላው። በእያንዳንዱ ወደ እኛ አቅጣጫ በሚመጣው ከባድ መሳሪያ እርሳስና ፍንጣሪ በደመነፍስ ከመቅጽበት መሬት ላይ እወድቅና እንደገና ደግሞ ዘርዬ ቆማለሁ። አሰቃቂ ድራማው የሚስብ ነገር ስላለው ከማየት አልተቆጠብኩም። ከወንዙ ማዶ ባለው ሜዳ ላይ አንድ ባንድ እያለ የከባድ መሳሪያ ጥይት ይወርድና እየፈነዳ ትልቅ ጉድጓድ ይምስ ነበር። አሁንም ካፈርና ከድንጋይ ፍንጣሪዎች ጋር ሰው ወደ ላይ ሲጎና አያለው። ብዙ በቅሎች የታሰሩበትን በጥሰው ያለ ኮርቻ ወዲያና ወዲህ ሲጋልቡ ነበር። ነፍሳት ወፎች እንደገና እየመጡ ነው። ወደ ዋሻችን እየዳህን ገባን። ወዲያውኑ አውሮፕላኖቹ ባናታችን ላይ እያንዣበቡ በአፍጋጋ በር ላይና በሜዳው ላይ ቦምብ ይጥሉ ጀመር። የእኛ መድፎች ያሉበት ቦታም ታውቋል። በርግጥ ይመታሉ፣ ነገር ግን እስካሁን ድረስ ያለማሰለስ ኢላማቸውን እየመቱ ነበር። በመሃሉ አውሮፕላኖቹ እኛን ትተው የጓዝና ስንቅ ክፍላችንን መደብደብ ጀመሩ። እንደዚህ ሲሆን ወጥተን ተመለከት፣ ነገር ግን ተመልሰው ሲመጡ ወደ ዋሻችን እየዳህን ለመመለስ ዝግጁ ነበር። ፀሐይ በዝግታ ወደ ላይ ይወጣች ነበር። ከጧቱ 3 ሰዓት ሲሆን የኛ መርፎች በተርታ የተሰለፉትን ታንኮች ወደ ምዕራብ እንዲያፈገፍጉ አስገደዷቸው። የመሃል ጦራችን ጠራትን ከመሃል ጋራው እንዲሸሽ አድርጎታል። ሆኖም ተደራቢ ረዳት ጦራቸው ተጨምሮ ከአንድ ሰዓት ኃይለኛ ውጊያ በኋላ መልቀቅ ነበረብን። ነገር ግን እስከ ጋራው ግርጌ ድረስ ብቻ ነበር። በግራ በኩል ያለው የጎጃም ጦር ደግሞ ጠላትን ብዙ መቶ ሜትሮች እንዲያፈገፍግ አድርጎ ቦታውን ተቆጣጥሮ መክቶ ይዟል። ጠላት ብዙ ወታደሮች ማምጣት ጀምሮ ስለነበር ተጨማሪ ኃይልም ይፈለግ ነበር። ተጨማሪ ኃይል ከየት ይመጣል? ዳገቱን የያዘው የደጀን ጦራችን ሜዳው ተኩስ በተኩስ ስለሆነ ለቆ መውጣት አልቻለም። ሞክረው ነበር፣ ነገር ግን በየጊዜው ወደ ኋላ መመለስ ነበረባቸው። ከቀኑ 5 ሲሆን ጣሊያኖቹ ውጊያውን ወደ ምዕራብ በኩል ወደ ተራራው ግርጌ ለመግፋት ሲሞክሩ አስተዋልኩ። እቅዳቸውን ለመረዳት ቀላል ነበር። ከሰዓት በኋላ ሲሆን ማለፊያውን ዘግተው መሸሽ እንዳንችል ለማድረግ ነው። ከዚያ ደግሞ ዙሪያውን የከበበው ጦር ከምዕራብ አቅጣጫ መጥቶ ሌሎችን እንዲቀላቀል ነው። ምንም ያህል ጉዳት ይድረስ ፊታውራሪ ዘውዱ ጎጃሞችን እንዲረዱ ታዘዙ። ከሁለት ሺህ ሰዎች ጋር በመሆን እየጋለቡ ቁልቁል ወደ ሜዳው ወረዱ። ያለምንም ፍራቻ በተኩሱ መሃል ወደፊት ገሰገሱ። ማዶ ሲሻገሩ ግን ግማሽ ሰዎቻቸው አልቀዋል። ብዙዎቹ ሞተዋል፣ ሌሎቹም ወደ ኋላ ተመልሰዋል። ዘውዱ ሲጋልቡት የነበረው በቅሎ በጥይት ጭንቅላቱን ተመትቶ ወዲያው ሞተ። ዘውዱ በሚያጠቁበት ወቅት ደግሞ የራስ ምሩ ጠባቂ ጦር የጠላትን የምዕራብ ጎን እንዲያጠቃ ታዘዘ። የራስ ምሩ ጠባቂዎች የንጉሱ የክብር ተበኛ አባሎች ናቸው። በአዲስ አበባ ዘመናዊ የአውሮፓ ወታደራዊ ስልጠና የተሰጣቸው ነበሩ። ወታደሮቹ በተማሩት መሰረት ምስጋና በሚገባው ሁኔታ መዋጋት ጀመሩ። የቦታውን አቀማመጥ በመጠቀም የጣሊያኖችን ሬጅመንት ማጥቃት ጀመሩ። በመጀመሪያው ድንጋጤ ጠላት የነበረበትን የመጀመሪያውን ግድብ ሲለቅ ጠቅላላ ለቆ የሚሄድ መስሎ ነበር። ከቀኑ 6 ሲሆን ከዋሻችን መግቢያ ቁጭ ብለን ምግብ ቢጤ ለመቅመስ እየሞከርን ነበር። ምን መሆኑን እስከምንለይ ድረስ ያለምንም ማስጠንቀቂያ ሰላይ አውሮፕላን እንደ ጭልፊት ቁልቁል ወደኛ ተወረወረ። ክንፎቹ ለጥቂት አለቱን ነክተውት ነበር። አውሮፕላኑ ተመልሶ ሲመጣ ግን ወደ ዋሻው ተመልሰን እየገባን ነበር። በዚህ ጊዜ ግን አውቶማቲክ መሳሪያ እየተኮሰብን ነበር። ብዙ ጥይቶች እየነጠሩ የዋሻውን ጣሪያ መቱት። አውሮፕላኑም ተመልሶ አልመጣም። ግን ተገኘን። እነሱም እዛ ዋሻ ውስጥ ማን እንደተደበቀ አውቀዋል። ብዙም አልቆየም፣ ምናልባትም አንድ ሰዓት ተኩል ይሆናል። እያፏጨ ቦምብ ሲወርድ መሬቱ እንደ ምድር መንቀጥቀጥ ይርድ ጀመር። በጥንቃቄ ወደ ውጭ ተመለከትኩ። ከኛ 20 ሜትር ርቀት የነበረ ዛፍ በቁሙ ተሰንጥቋል። ከስሩ ግን ከጥቂት ደቂቃዎች በፊት የሚተነፍስ ሰው ወድቋል። ከጭንቅላቱ አገጩ ብቻ ነው ጥርስ አልባ ሆኖ አንገቱ ላይ ተንጠልጥሎ የሚታየው። የግራ እጅና የግራ እግሩ እስከ ጭኑ ድረስ የሉም። በግራ ጎን ደረቱ ተከፍቶ አንጀቱ ይታያል። የጎራዴው ግማሽ እንኳን ሳይቀር የለም። ማን እንደነበረ አውቄያለሁ። ከአጭር ጊዜ በፊት በፈገግታ ተለያይተናል። እሱም ልጅ ይሻል ነበር። ከአድዋ የነጋዴ ልጅ ነው። ከልጅነት ጓደኞች አንዱ ሲሆን የደጃቻ ያያሪው ጦር ውስጥ ተሰልፎ እያገለገለ ነበር። አውሮፕላኖቹ ግን ለትዝታ ጊዜ የሚሰጡ አልነበሩም። ደመጥፎ የዝናብ ነጎድጓድ እያጓሩብን የሚወረወር የእሳት ነበልባል ባይናችን እያየን መሬቱም እየተንቀጠቀጠ ጥቅጥቅ ባለ አዋራጉም ታፈን የነበረንን የጋዝ ጭንብል አድርገን ነበር፣ ግን መልሰን ማውለቅ ነበረብን። በጣም ይሞቀም ነበር። እንደገናም የጭንብሎቹ አየር መዘዋወሪያዎች በአዋራ ተደፍነው ነበር። መቼ እንደቆመም አላውቅም። ለብዙ ደቂቃዎች ፋታ አግኝተን ነበር። እንደገና ተመሳሳይ አስፈሪ ድብደባ ሲጀመር፣ ድብደባው በዋሻው ጣራ ላይና በጀርባው በኩል ነበር። አውሮፕላኖቹ እንደገና ቦምብ ለመጫን ሲመለሱ መድፈኛው እንዲደበድበን ታዞ ነበር። የነበርንበትን ቦታ አውቀዋል። ቶሎ ቶሎ አሁንም ቦምብ ሲወርድብን ጠቅላላው ዋሻ ይንቀጠቀጣል። እኔም አለቱ የተሰነጠቀ መስሎኝ ነበር። አለቱ ችሎ ይቋቋመው ይሆን ወይስ ተደርምሶ ይቀብረን ይሆን? አሰቃቂ ስሜት ነበር። ነገር ግን ያ ብቻ አልነበረም። ጠላት ጣራው ላይ መድፍ ተኩስ ጀመር። እርሳሶችም መግቢያው ላይ ይፈነዱ ጀመር። መውጫውን ለመዝጋት ነው ሐሳባቸው። ያን ቀን ዋሻውም ሆነ እኛ ራሳችን ያን ሁሉ ነገር እንዴት እንደቻል ነው አይገባኝም። ድምፁን በደንብ አልሰማም ነበር። ከባድ ራስ ምታትም ተከትሎ መጣ። በቦምቡር ችብኙ የተናወጠው አንጎላችን በደንብ መስራት ያቆመ ይመስላል። ምናልባትም ትዚያ ይሆናል ከብደት የተረፍ ነው። እኔም ምንም አይነት ስሜት በጭራሽ አልነበረኝም። ኮርመትመት ብዬ ያለ ምንም መንቀሳቀስ ቁጭ አልኩ። እንደፈለገው ይሁን፣ ከዚህ የባሰ አይመጣም። ሞት እረፍት ነው ብዬ አሰብኩ። ሁላችንም ብንሆን ሞትን የተመኘን መሰለኝ። ራስ ምሩ እግራቸውን አጣምረው አገጫቸውን በእጆቻቸው ደግፈው ጎላ ያሉ አይኖቻቸው አንድ ቦታ ላይ ተተክለው ቁጭ ብለዋል። ፈገግም ያሉ ይመስላል። ጨለማና ጭንቅ ያለ ነገር ቢሆንም እርጋታ ነበር። አልፎ አልፎ እግር አቀማመጣቸውን እየቀያየሩ ድምፅም ያሰሙ ነበር። የሚያስቡትን ነገር ለማወቅ አስቸጋሪ ነበር። ምናልባትም የዮሐንስን ምክር መስማታቸው ጸጸቷቸው ይሆናል። ሁላችንንም እየመሩ ወጥመድ ውስጥ እንዳስገቡን እያሰቡ ይሆን? ደጃቻ ያሌው ጠንካራ ከሆነው ከወገብ በላይ ሰውነታቸው ጋር በሐሳብ ተውጠው ተቀምጠዋል። የውጊያውን ሁኔታ መረጃ ለመስማት እየጠበቁ ያለ ትዕግስት ጣቶቻቸውን እያጠፉ ይዘረጉ ነበር። ረዳቶቻቸው ሳይታክቱ እየሾለኩ ይመጡና ዜና ያቀርባሉ፣ ጥያቄም ይጠየቃሉ። እንደገና ደግሞ ከደጃዝማቹ አዲስ ትዕዛዝ ይቀበላሉ። ምንም እንኳ ራሳቸው ማየት ባይችሉም የመላው ጦሩን እንቅስቃሴ የት እንዳለ እርዳታ ይፈልጉ እንደሆን መረጃ ያገኛሉ። እኔ እንደማስበው ከሆነ ራሳቸውን እንዳመማቸው ቢናገሩም ከመካከላችን እሳቸው ብቻ ነበሩ ከማሰብ ችሎታቸው ጋር የነበሩት። የንስሐ አባትየውና ሁለት የጦር አዛዦች ደግሞ አጠገቤ ተቀምጠው ሲጸልዩ ይሰሙ ነበር። ከሁሉም ቅዱሳኖች ቅዱስ ጊዮርጊስ ነበር በብዛት የሚጠራው። ቅዱስ ጊዮርጊስ የኢትዮጵያ የጦር ጠባቂ ነው። በ1888 ዓመተ ምህረት በሱ ቀን ነበር የአድዋ ጦርነት የተካሄደው። እናም በሱ እርዳታ በውጊያው ድል ተገኝቷል። አሁን ደግሞ ያንን ቀን በማስታወስ ቅዱስ ጊዮርጊስ እየተነሳ ነው። በጸሎት አሁን በተከታዮቹ ጎን እንዲቆም ጥሎ እንዳይጥላቸው እየተጠየቀ ነበር። ከቀኑ 10 ሰዓት ሲሆን አልፎ አልፎ ከተናጠል አውሮፕላኖች ከመጣለው ቦምብ ፍንዳታ ድምጽ በስተቀር ከዋሻው ድብደባ ለአንድ ሰዓት የሚሆን ፋታ አግኝተን ነበር። አሁን ጠላት በግራ በኩል በብዙ ወታደሮች እያጠናከረ ከመሆኑ በስተቀር አስተላለፉ ያው እኩለ ቀን ላይ እንደነበረው ሆኖ እናያለን። ከፍተኛ ግፊት ቢኖርም የራስ ምሩ ጠባቂዎች ተቋቁመው ነበር። ነገር ግን ከግማሽ በላይ የሚሆኑት ስለሞቱ በቅርቡ የመጨረሻ ኃይላቸው እንደሚሟጠጥ ነው። ስለዚህ የደጃቻ ያለው ጠባቂዎች ለርዳታ መላክ ነበረባቸው። የኛ መሃል ጦር ደግሞ ወደ ምራብ በኩል ተንቀሳቅሶ ከግራ ክንፍ ካለው ጦር ጋር ጎን ለጎን ሆኖ እየተዋጋ ነው። እንደ መረጃው ከሆነ ሁሉም ወታደሮች የሚያቆራ ጀግንነት አሳይተዋል። የጠላት የቀበሮ ጉድጓዶች በተያዙበት ጊዜ ብዛት ያለው ንብረት እንደ ጠመንጃ፣ አውቶማቲክ መሳሪያና ጥይቶች ተማርከው ነበር። ችግሩ በእጅ ቦምቦቹ ምክንያት ሰዎቹ ቦታ ለመልቀቅ ይገደዱ ነበር። የእጅ ቦምቦችም ቢሆን በብዛት ተማርከው ስለነበር መልሰው ወደ ጠላት ይወረወሩ ነበር። በርግጥ የሰይጣን ሥራ ናቸው፣ ምክንያቱም የሚፈነዱት ጣሊያኖቹ ሲወረውሯቸው ብቻ ነበር። ከመወርወሩ በፊት ቀለበቱን መመንጨቅ እንዳለባቸው ኢትዮጵያውያኑ ገና አልደረሱበትም ነበር። በወንዙ በኩል የነበሩ ሰዎች ከሚታመን መጠን በላይ እንደሞቱም ተነገረን። እኔም ወደ ጫካው ዞር ብዬ ከተመለከትኩ በኋላ ብዙ ሰው ስለመሞቱ ምንም ጥርጣሬ አልነበረኝም። ያን ቀን ጠዋት ለምለምና አረንጓዴ የነበረው ጫካ የተሰባበሩ ግንዶች ብቻ ቀርተውበት ይታያል። በ11 ሰዓት እየዳህን መውጣት ነበረብን። አሰቃቂው ድብደባ እንደገና ጀምሯል። በ12 ሰዓት በቀኝ ክንፍ ያለው የኛ ጦር ረጅም ጊዜ መክቶ መቆየት እንደማይችል የሚገልጽ መልእክት ደረሰን። ጣሊያኖች ከነበራቸው ኃይል በ10 እጥፍ ጨምረው እያጠቁ ነው። ደጃዝማች እንዳሉት አሁን መውጫ መግቢያውን ሊዘጉት ነው። ለእርዳታ የሚላክ የደጀን ጦር የለም። ስለዚህ በመሃል የተሰለፉት ፊታውራሪ ዘውዱና ሙላው ቦታቸውን ለቀው የቀኝ ክንፉን እንዲያግዙ ታዘዙ። ወደ ኋላ ለማፈግፈግ እንዲረዳ እስኪጨልም ድረስ መክቶ መያዝ አስፈላጊ ነበር። ዙሪያውን ከበባ ለማድረግ የሞከረው የጣሊያን ጦር ወሬው የለም። የት ቦታ እንደሆነም ማንም አያውቅም። ፊት ለፊት እናገኛቸው ይሆን ወይስ ከነሱ መራቅ እንችላለን? አውሮፕላኖች እንደ ጉር ባየር ላይ እያንሻበቡ ባሉበት ሰዓት ወጥቶ ለመሄድ መሞከር የማይታሰብ ነው። ጨለማ ሲገባ የቀኝ ክፉ ያለበትን ቦታ ተከላክሎ ይጠብቅ ይሆን? እንደኔ ከሆነ ያን ቀን ፀሐይዋ እንደዚህ ተዝናንታ ዝግ ብላ ወርዳ አታውቅም። ሌላ ጊዜ አጭር የነበረው የቀን ብርሃን ለእድሜ ልክ ረጅም መሰለ። አውሮፕላኖችም ቢሆን ሲመሽ ጨለማው ሳይገባ ወደ ቤታቸው መሄድ ያለባቸው መሆኑን የዘነጉት ይመስላሉ። ቢሆንም ሁሉም ቀን ማቆሚያ እንዳለው ሁሉ ይህ ቀንም አቆመ። ወደ ኋላ የማፈግፈግ ትዕዛዝ ሲሰጥ ገና መጨለም አልጀመረም። መድፎቹ ከሌላ ጊዜ በላይ እንደ ነጎድጓድ ይጮሃሉ። የጣሊያን ባውዛ መብራቶችም ስራቸውን ጀምረዋል። ያ ሁሉ መድፍ እየተተኮሰ ከዋሻው ሾልከን ወጣን። ጋራውን ቁልቁል ወርደን ሜዳው ላይ ወደሚጠብቁን ፈረሶቻችን ሄድ። ቀኝ ጦር ፊት ለፊት ተልኮ ስለነበር እነሱን መከተል ጀመር። ጨረቃዋ ጥርት ባለው ሰማይ ላይ ታበራለች። ሁሉም ነገር ሰላም የሚያበስር ይመስላል። እኛም ግልቢያችንን ቀጠል። ከኋላችን የሚጮኸው የመድፍ ድምፅ ብቻ የቀኑን ውሎ ያስታውሰን ነበር። ወዲያውኑ ወታደሮች እየሮጡ እኛን ማለፍ ጀመሩ። ማንም ሰው ሊያስቆማቸው አይችልም ነበር። ሁሉም ወደ ማረፊያ ቦታቸው ነበር የሚሮጡት። ቀን መክተው በመዋላቸው ረክተዋል፣ ደግሞም ደክመዋል። ከምሽቱ አንድ ሰዓት ተኩል ሲሆን ትልቅ ዋሻ ያለበት ቦታ ደረስ ተቀመጥ። ግን በሐሳብ ተውጠናል። በየቦታው ጩኸትና ትዕዛዝ ነው የሚሰማው። ጫን የማፈግፈጉ ትዕዛዝ ጭንቀት ፈጥሯል። ሁሉም የሚሮጠው የሚይዘውን ይዞ ወደ ቤቱ ለመሄድ ነው። ለነሱ ጦርነቱ አብቅቷል። ሙሉ ቀን በዋለው ውጊያ ጠላት አላፈገፈገምና ባለድል የሆነ ይመስላል። በሚመጡት ቀናት ከእንደዚህ አይነት አስደንጋጭና አስከፊ ሁኔታ ለማምለጥ ወታደሮቹ ከማድረግ የሚቆጠቡት ነገር የለም። ወደ ደቡብ የሚጎርፈውን ሰው ለማስቆም የተደረገ ሙከራ ሁሉ አልሰራም። መንገደኛውን ለመመለስ የተላኩ ወታደሮች ችግር ላይ ወደቁ። እንዲያውም ሁለቱ በጥይት ተመተው ወደቁ። በብዛት ለሚጎርፈው ሰው መንገድ መልቀቅ ነበረባቸው። ሴቶቹ የባሱ ነበሩ። ሩብላ የሚባል ነገርና ጥልያን የሚባል ነገር የሚበቃቸውን አይተዋል። እነሱ በረሃ ሲጓዝ ውሃ ያለበት ቦታ እንደሚጠራው መንገደኛ ቤታቸው ጠርቷቸዋል። ሁለቱ የጦር አዛዦች አማራጭ አልነበራቸውም። ወታደሮቻቸውን ካልተከተሉ ሁለት ሰዓታት በማይሞላ ጊዜ 10 ከማይሞሉ ታማኝ አሽከሮቻቸው ጋር ብቻቸውን ወደ ኋላ እንደሚቀሩ ነው። ያን ቀን ማምሻውን ደጃዝማች አያሌው ራስም ምሩም ሳይደርሳቸው አይቀርም ከንጉሱ የተላከ ደብዳቤ ይደርሳቸዋል። በደብዳቤውም ጣሊያኖች በሚቀጥሉት ቀናት ትልቅና መጠነ ሰፋት ያለው ጥቃት ለማድረግ እያሰቡ መሆኑን ይገልጻል። አያሌው ያሰቡት እንዲህ አይነቱን ጥቃት ለመቋቋም አስቸጋሪ ስለሆነ የሰው ሕይወት በከንቱ ከሚጠፋ ወደ ኋላ ወደ ተከዜ ወንዝ እንመለስ ነበር። ደብዳቤው ደግሞ የተጻፈው ከአንድ ሳምንት በፊት በደሴ ከተማ ስለነበር ጉዳዩ ግልጽ ሆነ። በየካቲት 23 በሰለክለካ በተካሄደው ውጊያ ኢትዮጵያውያን ተሸንፈዋል ወይ? የዚህ ጥያቄው መልስ ሁለት ነው። ሽንፈት ነውም አይደለምም ነው። እስኪ ጨልም ድረስ ጣሊያኖቹ መግፋትና አዲስ ቦታ መያዝ አልቻሉም ነበር። ስለዚህ እቅዳቸውን አላሟሉም ነበር። ምንም እንኳ የመሳሪያ ጥራትና የአደረጃጀት ልዩነትን ሳይጨምር በቁጥር ከኢትዮጵያውያን ቢበልጡም የደጃዝማች አያሌውና የራስ ምሩ ጦር ተጣምሮ ከአስር ሺህ አይበልጥም ነበር። የተረፈው ጦር ወይም ሸሽቷል፣ አለበለዚያም በአውሮፕላን ድብደባ ምክንያት በውጊያው ሳይደባለቅ ቀርቷል። እነዚህን ያልተደባለቁትን በጠዋት ማሰባሰብ ቢቻል ኖሮ ጣሊያኖቹ እስከ 20 ሺህ የሚደርስ ወታደር ይጋፈጣቸው ነበር። ነገር ግን ኢትዮጵያውያን ደግሞ የመድፉን አውቶማቲክ መሳሪያውን፣ የእጅ ቦምቡን፣ ከሁሉም በላይ የአየር ድብደባውን ተቋቁመው ለሁለት ሶስት ቀን መቆየት ይችሉ ነበር። በፍጹም የማይቻል ነገር ነው። የእጅ ቦምቦች የሙሶሎኒ ወንበዴዎች ተብለው ይጠሩ ነበር። እናም በኢትዮጵያውያን ላይ ትልቅ ሽብር ነበር የፈጠሩት። እዛው ልክ ደግሞ የነሱ ጎራዴ ጣሊያኖቹ ላይ ተመሳሳይ ሽብር ይፈጠር ነበር። በተጨማሪም ወታደሮቹ የነበራቸው የውጊያ ፍላጎት የተዳከመ ነበር። ምክንያቱም ለአንድ ወር ያለ ምንም ነገር ዝም ብለው መቀመጣቸውና በተከታታይ ከሚደረገው የአየር ድብደባ ተጨማሪም ጣሊያኖቹ በአውሮፕላን በሚበትኑት ፕሮፓጋንዳ ወረቀቶች ጭምር ነው። በእኛ በኩል የደረሰውን ጉዳት ለመናገር አስቸጋሪ ነበር። የሞቱና የቆሰሉ ቁጥር 3000 ሊደርስ ይችላል። በጣም የተጎዳውም ደግሞ የራስ ምሩ ጠባቂ ክፍል ከ500 ውስጥ ከ200 በላይ የሆኑት ብቻ ነበር የተረፉት። በጣሊያኖቹ በኩል የደረሰው ጉዳት ደግሞ በራሳቸው ዘገባ መሰረት 9 መኮንኖች፣ 950 ነጭ ወታደሮችና 250 አስካሪ ሶች ነበር የቆሰሉትን ቁጥር ግን ማግኘት አልቻልኩም ቢያንስ ቢያንስ ወደ 1000 ይጠጋ ነበር በየካቲት 22 እና 23 በተደረገው ጥቃት ስለ ጣሊያኖች ቁጥር ከጣሊያኖች ያገኘሁት መረጃ በቀላሉ ይህን ይመስል ነበር ጦሩ የሁለተኛውና የአራተኛውን ኮር የያዘ ነበር መሳሪያ 40 በፍጥነት የሚተኩሱ መድፎች ከ50 ሺህ እርሳሶች ጋር 25 ሺህ ጠመንጃና አውቶማቲክ መሳሪያዎች ከ12 ሚሊዮን ጥይቶች ጋር 200 ሺህ የእጅ ቦምቦች 330 የጭነት መኪኖችን ያካተተ ነበር ከዚህ በተጨማሪ ደግሞ 200 ሺህ የሚሆን የአሸዋ ከረጢት 300 ሺህ ኪሎ ጠመዝ ባለ ሾሽቦ 25000 አካፋዎች 15000 መጥረቢያዎች 60000 ኪሎ ዲማሚት ከ80 ሬዲዮኖች ጋር አነበራቸው የድጅዝመች አያሌው መድፎች 60 ጊዜ ከተኮሱ በኋላ እኩለ ቀን ላይ ድምጻቸው ጠፍቷል የአየር ድብደባው የመድፎቹን ተሸካሚ ተሽከርካሪዎቻቸውን ሰብሮታል የአንደኛው አንዱን ሲሆን የሌላኛውን ሁለቱንም ነበር መድፎቹ ማራኪዎቻቸውን ለአርባ ዓመት በታማኝነት ካገለገሉ በኋላ ጣሊያኖቹ የመድፎቹን ከሃዲነት ያን ቀን በመበቀል ለዕድሜ ልክ ፈት እንዲሉ አድርገዋቸዋል የመድፎቹ ስባሪ ተይዞ ከእኛ ጋር እንዲጓዝ ተደርጓል ምክንያቱ አልገባኝም ምዕራፍ 18 ማፈግፈጉ ተጀመረ የኛን ወደ ኋላ መመለስ ቆርጦ ለማስቀረት ከመረብ ተነስቶ ስለሚመጣው የጣሊያን ሜካናይዝድ ክፍል ምንም አይነት መረጃ አልደረሰንም መልካ ምድሩ እንዳስቸገራቸውም አላወቅንም መንገድ ለመጥረግም 1200 ነጭ መንገድ ሰሪዎች ይዘው ነበር በመንገዱ ምክንያት አንድ ሙሉ ቀን ሳይንቀሳቀሱ ውለዋል እኛም ያሉበት አካባቢ እንዳፍላሴ ሊሆን ስለሚችል ደህንነት ያለው መንገድ በደቡብ ባዲረሲ በኩል መሆን አለበት ብለን ወሰን መንገዱ ጠባብ ነበር አስቸጋሪ ቁልቁለቶችም ነበሩት ቢሆንም ግን ጠላት እኛን ለመከተል አስቸጋሪ ይሆንበታል የጭነት ከብቶች እጥረት ጉዟችንን አዘገየው በመጨረሻዎቹ ሁለት ቀናት የአየር ቦምብ ድብደባ ከጠበቅነው በላይ ብዙ ሞቱብን የሕክምና ቡድኑ ከነበረው 9 አህዮች 4 ብቻ ነበር የተረፉት በደጃዝማቹ ጥረት ችግሩ ወዲያውኑ በቀላሉ እንዲስተካከል ሆነ ማንኛውም ትርፍ ዕቃ ወይም ንብረት እንዲቀር ተወሰነ እኔ ራሴ ከነበረኝ ንብረት ከጦር ምርኮ በገንዘብ የገዛዋቸው ታይፕ መጻፊያና የሙዚቃ ማጫወቻ ፎኖግራፊን መተው ነበረብኝ የቆዩ ሞዴል ጠመንጃዎች ጥይቶች በሙሉ በሚስጥር መሬት ውስጥ እንዲደበቁ ተደረገ የአካባቢው ገበሬዎች የተደበቀውን ንብረት ምናልባት አግኝተው ተከፋፍለውት ይሆናል ጣሊያኖቹ ግን አላገኟቸውም በሶስት ሰዓት ኮርቻችንን ጫን አይን ማየት እስከሚችለው ድረስም ከፊትና ከኋላችን ሰዎችና ከብቶች በመስመር ይጓዙ ነበር ብዙዎቹ ወታደሮች በውጊያው ያልተካፈሉ መሆናቸውን በቀላሉ ማየት እንችል ነበር በደንብ ያረፉና ደህና ናቸው የተዝናኑ ይመስላሉ ዝናራቸው ሙሉ ነው ጠመንጃቸውም አዲስና እንደ ተወለወለ ነው ጓደኞቻቸው ከጉልበተኛ ጠላት ጋር ኃይለኛ ውጊያ ሲያደርጉ የት ነበሩ ይህ በማያቋርጥ ሰልፍ የሚጓዘው ሰው በሙሉ ከሽንፈት የተረፈ ጦር ነው ብሎ ተመልካች ያስብ ይሆን? አይደለም። ፋሽሺ የሚቆጠሩ አባት አገራቸው የጣለባቸውን እምነት የከዱ ወታደሮች ነበሩ። ጉልበታቸው ሳይደክም የታጠቁትን ጥይት ሳይጠቀሙ ያስቡ የነበረው እስካሁን ድረስ ካልተሸነፈ ጠላት ፊት ሸሽቶ መሄድ ብቻ ነበር። ማንም ያዘነ አይመስልም። ማንም ቢሆን ይህ ወደ ኋላ ማፈግፈግ ወይም መሸሽ ለኢትዮጵያና ለሕዝቦቿ ምን ማለት እንደሆነ ያስተዋለ የለም። ይዘፍናሉ፣ ይቀላለዳሉ፣ ወሬ ያወሩ ስላመለጡ ብቻ እርስ በርሳቸው እንኳን አወጣ ይባባላሉ። አልፎ አልፎ እነዚያ ውጊያው ላይ የነበሩ ሰዎች ስላደረጉት ነገር ወይም ጓደኞቻቸው ስላደረጉት ነገር ይፎክራሉ፣ ጉራም ይነዛሉ። ታውቃለህ፣ ጣሊያኖች ተጋድመው ከመሸጉበት ጉድጓድ ላይ ለማጥቃት ከመጀመሪያዎቹ አንዱ እንደሆንኩ። አንድ ሰላቶ የሙሶሎኒ ቦምብ ወረወረብኝ። ከነዚያ ቀይ ኳሶች አንዱን ሲወራ ሰምታችሁ ይሆናል። ጎንበስ ብዬ በላዬ አልፎ እንዲሄድ አደረግኩት። ዘርዬ የዚያን የተረገመ አንገት ቀላሁት። ደሙን ከጎራዴ መጥረጌ ነው እንጂ ታዩት ነበር። ካላመናችሁ ጓዴን በቀለን ጠይቁ። አስቡት ብቻ የጣሊያን አንገቱ ሲቆረጥ ሁልጊዜ ማማሚያ ብሎ ይጮሃል። ሳቅና እንኳን ደስ ያለህ። ለመረዳት እንኳ የማያስቸግር የአእምሮ ለውጥ በእነዚህ ሰዎች ላይ ሰፍኗል። ግዴታቸውን ባይፈጽሙ እንኳ እንዲያው አጠገብ በሆኑም ይበቃ ነበር። አሁን ሁሉም ነገር አልቆለታል። የነበረባቸው ሸክም ተነስቷልና እድለኞች ነን ብለውም ያስባሉ። እውነቱ ቢነገር እኛም ብንሆን በእንደዚህ አይነቱ አእምሮ አስተሳሰብ ተለክፈናል። በአብዛኞቹ ሌሊቶች መድፎች ሲተኮስ የተተኮሰው እርሳስ ተራራው ላይ ሲያርፍ እንሰማለን። ብርሃን የሚያበሩ ምልክቶች በአድማሱ ላይ በተከታታይ ይበራሉ። የአፍጋጋ ማለፊያ በር እስካሁን ክፍት ነው። ወታደሮች የቆሰሉትን ይዘው ይመጣሉ። ሌሎች ደግሞ በጨረቃ ብርሃን ተመልሰው የሞቱትን ይቀብራሉ። ከአክሱም የሚመጣ መንገድ እኛ ካለንበት 2 ኪሎ ሜትር ርቀት ነው ያለው። ነገር ግን የእኛን መመለስ ለመቁረጥ በተዘጋጁ የጣሊያን ወታደሮች የተሞላ ነው። ወደ 1000 የሚሆኑ የእኛ ወታደሮች ተሰብስበው ከ30 አውቶማቲክ መሳሪያ ጋር ቀድመው ተላኩ። አጋጣሚ ሆኖ ፍራቻችን ትክክል አልነበረም። ሁሉም ነገር ጸጥ ያለ ነበር። ያ ሁሉ ሰው እያለፈ እኛም ለብዙ ሰዓታት ተኛን። ፀሐይ ከመውጣቷ በፊት አንድ ቦታ ደረስ። ደጃዝማች እዚህ ቦታ ዋሻ እንዳለ ያውቃሉ። ስለ ዋሻው አንድ ገበሬ ሲጠየቅ ስለዚህ ነገር የማውቀው የለም ብሎ መለሰ። ነገር ግን ባነጋገሩና ለእኛ ጥሩ አመለካከት ስላልነበረው እውነቱን እንዳልተናገረ ግልጽ ነበር። በቀላሉ ምንም አይነት የሚጠቅም መረጃ መስጠት አልፈለገም። ስለዚህ ለማናገር ከበድ ያለ ዘዴ መጠቀም ነበረብን። ተያዘና በሽጉጥ አስፈራራ ነው። በእግሮቹ መሃል ሲተኮስበት የምር መሆኑ ገባው። ከሁለት ደቂቃ በኋላ በሸለቆ ገደል በኩል ባለ ጠባብ መንገድ ተጉዘን ሰፊ የሆነ 300 ሰዎች መያዝ የሚችል ዋሻ ያለበት ቦታ ደረስ። ከድንገተኛ ጥቃት ራሳችንን ለመጠበቅ ወደ 1000 የሚሆኑ ወታደሮች ከዋሻው በላይ ባለ ቦታ ላይ እንዲጠብቁ ተደረገ። ግን ራሳቸውን በድንጋዮች ጀርባና በቁጥቋጦዎች መሃል መደበቅ ነበረባቸው። ዋሻው ግን በአንድ በኩል ክፍት ስለነበር በችኮላ መጠለያ የሚሆን ግንብ ተሰራ። የመጨረሻ ረድፍ ድንጋዮችን እየደረደርን ነበር ልክ አውሮፕላኖቹ መጥተው የተለመደውን ስራቸውን ሲጀምሩ። በሺህ ኪሎዎች የሚቆጠሩ የብረት ቁራጮችና ዲናሚት ያለ ርህራሄ በመስመር በሚጓዘው መንገደኛ ላይ ያወርዱ ነበር። سوچ کارو پلانو چگارد و بکوش سلچتوات چوال جنززو علم منم میتره یه نگر آلا در رگوم وده یه بیتا چو منگرس لجمرو النزی سمایل آوری وچ اندفر لگو یادرگو یند سو کانو کال درسه ال درسه مالدنو کانو درسو که هنه دگمو مرو تن نامد دبکو واگا یلو اون یلو امارج بمیچارو فتنت وده بیت کت بلو مگواز بچانو وده بیت وده سلاماوی گجوه ترنتو کلفه بوالا اندت آلیان یا یرهای مکننگا سگنانی چی نبر مکننو یان کننا تتزید سننا قارت ببوتاو یا نبرنو اندسو بوال منم ساس کرو کلونم اندید مستسو تزار سست وچو نبر لنزیال سلط انساوچ منم عینت مهرت اندائی درگ سلزی مکننو چو حالا فی نتا چو لموتاس بامولو سمیت نبر یوتوت یه مسولونین حیل لما قومی دفرو ساوچ یه مسولونین کبار اج مکمس نبر باچو نگرگن لنزی حیلن یا بومبوش مکنیات یه میدر سو انتفاد بهتره منم مکلاکیا بری لچو ساوچ لائی یه در رسون یه بزوان یوت مدفاد تیمارس کتو گمبی کفت سمیت کرن جمعیو سوت او نبر مکننوم انیم راسی اکومو اون استی به قلب یه چکی نبر آره نگر گل تزاز تزاز نو مستش فهم نبر بس نزی مسکین سوچ اندیاو لمروت ویم لمدبک دی مکرو من نبر بس نگر گل زم بلو منگده چون کترو ده تازداش لجم رافت چون لمدتبه چون اگر کلو ستو بزو بومبوچ کمن کتو در راک کبلو مودک اچو بابراریو چو یه سب اوی نسل میت مکنیاتی هون سیو پیاویان بومبوچون آرکو سلاس سالند اچو کمتس گیورگی سنام سگنو اینگنی امن کت یه نهرت عملات نهرت یه میاسا یوتن یک سال بیینو یانکن زیستولو آبراریو چو یه سات بومبوچ بمتال راسا چون سلارکو በመንገዱ ዙሪያ የነበረው ሳር ለብዙ ኪሎ ሜትሮች ርቀት በሳት ይነድ ነበር ለከብቶቹ የሚሆን ግጣዎች ስለሌለ ወታደሮቹ መንገዳቸውን ያለማቋረጥ ዝም ብለው ለመቀጠል ተገደዋል በተጨማሪም ለመከላከል የነበረው ስሜትና ችሎታንም ቀንሶታል ከጧቱ አራት ሰዓት ሲሆን ትንፋሹ ቁርጥ ቁርጥ እያለ አንድ ወታደር ሲሮጥ መጣና ጣሊያኖቹ ለማጥቃት መንገድ ላይ መሆናቸውን ተናገረ። ጣሊያኖቹ በመኪናዎች ላይ ነው የነበሩት ምክንያቱም ስፋት ያለው ያዋራጉን በፍጥነት ሲጓዝ ታይቷል። ጭንቀት ተፈጠረ። ሁሉም ወደ ውጭ ሮጥ ጀመር። ማንም ሰው ዋሻ ውስጥ እንደሆነ መያዝ አልፈለገም። ነገር ግን ወዴት ወይም በየት አቅጣጫ ነው የሚሄደው? በተባቡ መንገድ ባንድ ጎኑ 100 ሜትር ከፍታ ያለው ገደል በሌላ ጎኑ ደግሞ ተመሳሳይ ቀጥ ያለ ገደል ባለበት 100 የሚሆኑ የተደናገጡ እርስ በራሳቸው የሚጮው ሰዎች ቆመዋል እጃቸው ያወዛውዛሉ እየተገፋፉ ይጨናነቁ ነበር ሁሉም ሐሳብና ምክር ሰጪ ነበር ግን የሚረባ አልነበረም እንግዲህ አውሮፕላኖቹ ቢኖሩም ራሳችን ወደ ሜዳ ወጥተን ጣራትን በመቋቋም የቀረውን ጦር ማዳን እንችል ይሆን ወይ በነበልባሉና በሚነደው እሳት መካከል እየተሳብ ኩልኩል ሄደን ከሸለቆው ስር ደርሰን ተከዘን እንሻገር ሌላ አማራጭ ተፈጽሞ አልነበረም የ80 ዓመት ሽማግሌው ፊታውራሪ አዱላ ጎራዴያቸውን መዘው ዘራፋዷ ዚ በደሃዷ ይያሉ ጮው ተብደድ ቦታቸውን ተተው የመጡት በዚህ በተቀደሰ ጦርነት ተካፍለው በመሞት ገነት ለመግባት ነው ትናንትናም ቢሆን አፍጋጋ ላይ ፊት መስመር ሆነው ተዋግተው ነበር ነገር ግን ሞት ሊወስዳቸው የተጠየፈ ይመስላል ዛሬ ቀናቸው ደርሷል አብራዋቸው የሚዋጉ 100 ሰዎች ቢያገኙ ደጃዝማች እና ራስ አመሩ በደህና እስከሚያመልጡ ጣላትን ወጥረው መያዝ ይችላሉ። ሽማግሌው ኮስተር ያለ ቁም ነገር ነው የሚናገሩት። በስሜት ሰውነታቸው ሲንቀጠቀጥ ምራቃቸውን በጺማቸው ላይ ይፈናጠር ነበር። ነገር ግን በጣም እየከፋቸውና እያዘኑ በጩኸት እንዲቀመጡ ሆነ። ሐሳባቸው ተቀባይ አላገኘም። በመጨረሻም ጠባቂ ዘቦች ጣሊያኖችን ለመከላከል ሲሞክሩ የጦር አዛዦችና እኛ ከስራችን ባለው ሸለቆ አድርገን ወደ ተከዜ ለመሸሽ እንድንሞክር ተወሰነ። ስለዚህ ምክር ዶክተሩ ምንድን ነው ያሰበው? አዎ በርግጥ ነገር ግን መጀመሪያ ጣሊያኖቹ እኛን ሊያጠቁ እንደመጡ ማረጋገጥ የለብንም ወይ? እንደዛም ሆኖ ሾልኮ ለመሄድ በቂ ጊዜ አለን? ገና ተናግሬ ሳልጨርስ አሳሽ ወይም ቃኝ አውሮፕላን ቀጥታ በሸለቆ በላይ መጣ። በዚህ ግርግር መሃል ሰዎች ወደ ዋሻው መግባትና መውጣት ሲጀምሩ ታየንና ያነጣጥሮ ተኳሽ ኢላማ ሆን። ጥይቶቹ አለቶች ላይ በሚያሰቅቅ ድምጽ ይነጥራሉ። ሁላችንም አንዱ ባንዱ ላይ እየተደራረብ መሬት ላይ ተነጠፍ። ተነስተንም ሮጥ ወደ ዋሻው ለመግባት ከፊት ለፊታችን የዋሻ መግቢያ መንገዱን የዘጉ ሰዎች እስኪለቁ ድረስ በዛው ሁኔታ መቆየት ነበር። የሚገርም ሁኔታ ነበር። እንደዚህ ሆኖ የገደሉ ግድግዳ ስለሚሸፍነን አውሮፕላኑ በተመላለሰ ቁጥር አንታይም ነበር። ስለዚህ ጉዳዩ ወደ ዋሻው መግባት መቻል ነው። ሁሉም ገብቶ ሲያበቃ ሁለት ሰዎች ብቻ ቆስለው ተገኙ። አውሮፕላኑም ያየውን ሪፖርት ለማድረግ ተመልሶ ጠፋ። የኔ ሐሳብ ተሰሚነት አገኘና አንድ መኮንን ተልኮ ከአንድ ሰዓት በኋላ ተመልሶ መጣ። ምንም አይነት የጠላት ጦር አላየም። በግርግሩ ንብረታችንን ለመዝረፍ አስበው ይህን ውሸት ወሬ ያሰሩት ለካስ ገበሬዎች ናቸው። አውሮፕላኖቹም መጡ፣ ነገር ግን የሚጥሉት ቦምብ ኢላማውን አላገኘም። ቦምቦቹ ወይ ሸለቆ ውስጥ አለዚያም ከገደሉ አናት ላይ ነበር የሚወድቁት። ከገደሉ አናት ላይ ሲወድቁ ግን ያለ ስባሪ ድንጋዮች ቁልቁል ይወርዱ ነበር። ተዋጊ አውሮፕላኖቹ ደግሞ የባሱ ነበሩ። እንዳበደ ሰው አውቶማቲክ መሳሪያቸውን እየተኮሱ ወደኛ አቅጣጫ ልክ ወደ ዋሻ ውስጥ እንደሚገቡ ሆነው ይበራሉ። ከዛም በመጨረሻው ሰከንድ ወደ ላይ ቀጥ ብለው ይበሩና ተገልብጠው በጀርባቸው ለብዙ ኪሎ ሜትሮች ከሄዱ በኋላ እንደገና ተገልብጠው ተመልሰው ይመጣሉ። አንዳንድ ጊዜ በጎናቸው እንደሆኑ ይመጣሉ። የተለመደ የአክሮባት ትርኢት ነበር። በሰላም ጊዜ ቢሆን እንደዚህ አይነቱን በረራ ለማየት ተከፈልኩ ነበር። ይህ ሁሉ አንድ ሰዓት የፈጀ ትዕይንት ሲካሄድ እኛ ወይም እንቀመጣለን ወይም ከግድግዳው ጀርባ ተጠቅልለን እንጋደማለን። የሚተኮሱት ጥይቶች አለቱን ወይም ግንቡን እየመቱ ይፈናጠራሉ። ትልቁ አደጋ ደግሞ እንደዚሁ ከሚነጥሩት ጥይቶች ነበር። ከውጭ በኩል አልፎ አልፎ ወደ ውስጥ ይገቡ ነበር። ከአሰቃቂው የቦምብ ድብደባ ጋር ሲወዳደር ይሄኛው ጨዋታ ነበር። እየቀለድንም ነበር። ጓደኞቻችን አጠገባቸው ጥይት የዋሻውን ግድግዳ ወይም ጣራ ሲመታ እንዴት እንደሚሆኑ እያነሳን እንስቅና እንቀለድም ነበር። አራት ሰዎች ብቻ ቀላል ቁስል መቁሰላቸው ራሱ የሚገርም ሁኔታ ነበር። ከቀኑ 11 ሰዓት ሲሆን ጣሊያኖቹ እየመጡ እንደሆነ የሚገልጽ አዲስ ዜና መጣ። የተኩስ ድምጽ ይሰማ ጀመር። ወዲያውኑ ከላይ ከሜዳው ላይ ያሉ የኛ አውቶማቲክ መሳሪያዎች መንፈቅፈቅ ጀመሩ። ያለ ምንም ጥርጥር አንድ ነገር ሊሆን ነው። አሁን ግን ምንም ግራም የሚያጋባ ነገር የለብንም። ቀኑን መንገድ ስንፈልግ በሜዳው በኩል አድርጎ በዋሻው ደቡብ አቅጣጫ የሚወስድ ሌላ መንገድ አግኝተናል። እንዴት ያለ መንገድ! ቀጥ ባለው ገደል በድንጋዮች ላይና በክተቶች በኩል ወደ ላይ 100 ሜትር የሚሆን ከፍታ ወደ ሰማይ ይወጣል። በጣም መጠጋጋታችን የሚረዳ ነገር ሆነ። ኒራቲ እንኳን ጉልበታቸው በተነከረ ሰዎች ተከሻ እየተረማመርኩ ነው ወደ ላይ ያወጡኝ። ከታች ከስር ያሉት እንዴት አርገው የሰውን ሁሉ ክብደትና ጭነት ይችላሉ? ከዚያም በመጨረሻ ራሳቸውን ተከትለው እንደወጡ ለመረዳት አስቸጋሪ ነው። ወደ ላይ በመንወጣበት ጊዜም የተኩሱ መጠን ጨመረ። እየተያፋጨ ባናታችን ላይ ያልፍ ነበር። ከላይ ከሜዳው ለመጀመሪያ ጊዜ ሳይፈሩ ወደፊት የሚገፉ በርከት ያሉ ሰዎች አየን። አሁንም በጥይት ሲመታ ወዲያው የሚቀመጥ ወይም ደግሞ የሚወድቅ ሰው አያለው። እንደዛም ሆኖ ሰዎቹ ሳይቆሙ የቆሰሉትን ያነሱና በበቅሎ ይጭኑ ነበር። በዘመን አጣጫ የኛ ወታደሮች ተጋድመው ጠላት ላይ ይተኩሳሉ። ጠላት እኛ ቆመን ከነበርንበት ቦታ 1 ኪሎ ሜትር ርቀት ላይ ጠምዶ ተቀምጧል። አውቶማቲክ መሳሪያ ቢኖረውም በብዙ ምክንያቶች ይህ ጠላት በርግጥ የጣሊያኖች ጦር ነው ብዬ አላመንኩም። ገበሬዎች ነበሩ። በምስራቅ በኩል መልሰን በማጥቃት ከግማሽ ሰዓት በኋላ ወደ 500 የሚሆኑ ገበሬዎችን ማባረር ቻል። የሞቱባቸውን 30 ሰዎች ጥለው ሄዱ። እንደዚህ አይነቱ አዲስ ድንገተኛ ጥቃት ለመከላከል የደጀል ወይም የኋላ ጦር ለማዘጋጀት መቆም ነበረብን። ከመሽቱ 3 ሰዓት ሳይደርስ የ30 ኪሎ ሜትር ርዝመት ያለው የተጓዥ ሰዎች መስመር አልፎ ከሄደ በኋላ ጉዟችንን ጀመርን። ያን ሌሊት በሽሬና በዛና መካከል ባለው ቀጥ ባለው የገደል ቁልቁለት ብዙ ሰዎችና ከብቶች እየወደቁ አለዚያም እየተረገጡ ሞቱ። አሁንም ባለቶቹ መካከል በደንብ የተደፈቁ ገበሬዎች ይተኩሱብን ነበር። ነገር ግን እንደሚወራባቸው ፈሪነታቸው ምስክርነት ደግሞ አውቶማቲክ መሳሪያ እናረበረበባቸው ወዲያው ጥለው ይጠፋሉ። እኩለ ሌሊት ሲሆን በመሃል ዛና የሚገኙ ሁለት ትላልቅ ዋሻዎች ያሉበት ቦታ ደረስ። እዚህ ቦታ ላይ ለአንድ ቀን ቢሆን አቁመን ጠላትን ለመከላከል እንድንሞክር ተወሰነ። ነገር ግን ወታደሮቹን እንዲቆሙ ማሳመን ብንችል ነበር። ማረፍ መቻል እንዴት ጥሩ ነገር ነበር። በሶስት ቀናት ውስጥ ተደምሮ 6 ሰዓት የሚሆን እንቅልፍ እንኳን አልተኛንም። ስለዚህ ድካም እያሸነፈንም ነበር። ምግብም ቢሆን ለ56 ሰዓታት በሚሆን ጊዜው የቀመስነው ነገር አልነበረም። ወደፊትም ቢሆን የሚበላ ነገር መኖሩ አይታወቅም። በመንገዱ አጥራቢያ የነበሩ ጥቂት ገበሬዎችም ቢሆኑ የነበራቸውን ምግብ አሽሽተው ጥለው ሄደዋል። የራሳችን የጭነት ከብቶችም የት እንዳሉ ማወቅም አይቻልም ነበር። ለኔ ክፉ ነገር ትንባሆይ ማለቁ ነበር። Thank you.
Oh,